የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ5 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ረቡ ህዳር 19 ቀን 2011 ዓ ም ፕሮግራማችን ጀመረ።
በሶማሌ ክልል ጅጅጋ ወህኒ ውስጥ አሰቃቂ ወንጀል ከተፈጸመባቸው መካከል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደሚገኙበት ተገለጠ።
The president informs me that there are people implicated in what happened here who are living in the United States.
I've given them the በተፈጸሙ ወንጀሎች የሚጠረጠሩ ሰዎች በዩናይትድ ስቴትስ መኖራቸውን ፕሬዝዳንቱ ነግረውኛል። እኔም ተጠርጣሪዎቹ ለህግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለርሳቸውም ሆነ ለኢትዮጵያ መንግስት ባለስልጣናት ገልጫለሁ።
በእለቱ አብይ ዘገባ ይዘረዘራል።
የኦሮሞ ዲሞክራሲያዊ ግንባርና የኦሮሞ ዲሞክራሲያዊ ፓርቲ የውህደት ስምምነት ተነጋገሩ።
ድርጅቶች እየተዋሃድን አንድ ሆነን እንድንሰራ በከፍተኛ ደረጃ ህዝባችን የሚፈልግ እና እንዲሁም ደግሞ አሁን የደረስንበት የትግል እድገትም ይሄንኑ የሚፈልግ መሆኑን በመገንዘብ ሁለቱ ድርጅቶቻችን በጋራ ሆነው ተዋህደው እንዲሰሩ ወስነናል።
የኦሮሚያ ፕሬዝዳንት አቶ ለማ መገርሳ ናቸው። መጽሔት ዘገባ ያክልበታል።
ሰላም ጤና ይስጥልን አድማጮቻችን፣ እንዴት አመሻችሁ?
የምናስተናግዳችሁን አዲሱ አበበና
እኔም ሰለሞን ክፍሌ ነን። እስከ 4 ሰዓት አብረናችሁን አመሻለን።
ፕሮግራሙን ንጉሡ ታምሬ እየመራ ነው። መሐንዲሳችን ቻርልስተን ነው። መልካም ምሽት። አሁን ወደ ዜናው አልፋለሁ። ቀደም ሲል እንደገለጽ ነው በሶማሌ ክልል ጅጅጋ ከተማ በሚገኘው ወህኒ ቤት ውስጥ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደሚካፈሉበት የክልሉ ፕሬዝዳንት ይፋ አደረጉ። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር ተጠርጣሪዎችን ሕግ ፊት ለማቆም የሚቻላቸውን ሁሉ ለማድረግ ቃል ገብተዋል። መጽሔት ወደ ኋላ ላይ ዘገባ ያክልበታል።
በአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የሚመራ ከፍተኛ የልዑካን ቡድን የፊታችን ቅዳሜ እዚህ ዋሽንግተን ዲሲ እንደሚገባ ተገለጸ። ይህን የገለጸው በተለያዩ የአሜሪካ ግዛቶች የሚካሄዱ ሕዝባዊ ውይይቶችን የሚያስተባብረው ኮሚቴ ትላንት ማታ እዚህ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ በሰጠው ጋዜጣዊ መግለጫ ነው። አዲሱ አበበ ጋዜጣዊ መግለጫውን ተከታትሏል።
አራት አባላት የሚገኙበት አስተባባሪ ኮሚቴው ትላንት ለጊዜው የቀረቡት አራት ነበሩ። በሰጠው መግለጫ የልዑካን ቡድኑን የፕሮግራም ዝርዝር፣ ውይይቶቹ መቼ መቼ እንደሚካሄዱና ቡድኑ በየትኞቹ የአሜሪካ ግዛቶች እንደሚዘዋወር ተገልጧል። የአቀባበሉ ስነ ስርዓትም እሁድ ሆኖ የመጀመሪያው ውይይት በዕለቱ ከቀኑ 7:30 አሌክዛንድሪያ በሚገኘው ሂልተን ሆቴል አዳራሽ የሚከናወን ሲሆን በሌሎቹ ቡድኑ በሚጓዝባቸው ስቴቶችም ተመሳሳይ ውይይቶች የሚካሄዱ እንደሆነ ነው የአስተባባሪው ኮሚቴ ሰብሳቢ ብሪጌዲየር ጀኔራል መላኩ ሽፈራው የተናገሩት። በዋሽንግተንም ሆነ በሌሎቹ አካባቢዎች የሚካሄደው ውይይት ዓላማና አስፈላጊነት ምንድን ነው? የኮሚቴው ሰብሳቢ ብሪጌዲየር ጀኔራል መላኩ፣
አማራን እና በአማራ ክልል ጉዳይ ያገባኛል የሚሉ ሁሉም ኢትዮጵያውያንና ትውልደ ኢትዮጵያውያንን ጭምር የሚያካትት ነው። የመርሃ ግብሩ መሪ ቃል የአማራ ሕልውና ለኢትዮጵያ ልዕልና የሚል ሆኖ በተለይ ባለፈው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሜሪካ በጉብኝት በመጡበት ወቅት የይቅርታ መንፈስ ወደ አንድነት ለማምጣት የተደረገ ውይይት በአውሮፓም ግንቡን አፍርሶ ድልድዩ መገንባት በሚለው ሀገርን ለመገንባት ታሳቢ ያደረገና ይህን የሚያጠናክር ነው የሚሆነው።
የልዑካን ቡድኑ ዋሽንግተን ዲሲ አካባቢን ጨምሮ በአምስት የአሜሪካ ክፍለ ግዛቶች እንደሚዘዋወር በትናንቱ መግለጫ ተጠቅሷል። እነዚህም እሁድ በዋሽንግተን ዲሲ አካባቢ ቨርጂኒያ፣ ከዚያም ዳላስ ቴክሳስ፣ ሲያትል ዋሽንግተን፣ አትላንታ ጆርጂያ እና ሎስ አንጀለስ ካሊፎርኒያ ናቸው። በትናንቱ ጋዜጣዊ መግለጫ የልዑካን ቡድኑ የመዋያ አጀንዳዎችም ተዘርዝረዋል።
አንደኛ በክልሉና በሀገሪቱ የተፈጠረው የለውጥ እንቅስቃሴ በምን ደረጃ ላይ እየቀጠለ እንዳለ፣ ሁለተኛው በክልሉ የኢንቨስትመንት የቱሪዝም እንዲሁም የኢኮኖሚ ልማት እና በህዝቡ የሚነሱ ጥያቄዎች ዙሪያ በዚህ በሰሜን አሜሪካ ከሚገኘው የዲያስፖራ አባላት ጋር ሰፊ ምክክርና ውይይት በማካሄድ የተሻለ ግንዛቤ ለመፍጠርና አብሮ ለመስራት መነሻ ያደረገ ነው።
በዚሁ ጋዜጣዊ መግለጫ ላይ ከተገኙት የአብይ ኮሚቴ አስተባባሪዎች አንዱ በኢትዮጵያ ኤምባሲ ካውንስለር ሚኒስትር አቶ ደመቀ ዘመነ ነበሩና ከክልሉ ፕሬዚዳንት አቶ ደጉ አንዳርጋቸው ሌላ በቡድኑ ውስጥ የተካተቱ ባለስልጣናት ዝርዝር ይታወቃል ተብሎ ለቀረበ ጥያቄ እንዲህ ብለዋል።
ዝርዝሩ ልዑካን ቡድን አባላት ደግሞ እንደደረሰ የምናሳውቅ ነው የሚሆነው። ለጊዜው የምናውቀው በክቡር አቶ ደጉ አንዳርጋቸው ሰብሳቢነት ሌሎች የክልሉ ከፍተኛ አመራሮች በልዑካን ቡድን አባልነት ናቸው እንደሚመጡ ነው።
በዚህ ከታቀደው ጊዜ አንድ ሰዓት ዘግይቶ በተካሄደ ጋዜጣዊ ጉባኤ እነዚህ ቡድኑ የሚካሄድባቸው ስቴቶች የተመረጡት ስቴቶች በምን በምን መስፈርት እንደተመረጡ፣ ጉዞ ከጠቅላይ ሚኒስትር አብይ አህመድ በምን ይለያል፣ ምናልባት እነዚህ የልዑካን ቡድን ለሚዲያ ክፍት ናቸው ወይንስ ምን የተያዘ ፕሮግራም አለ የሚሉ ጥያቄዎች ቀርበው መልስ ተሰጥቶባቸዋል።
ከ400 በላይ የሚሆኑ የመን ውስጥ ያሉ ኢትዮጵያውያን ፍልሰተኞች በያዝነው ሳምንት ማብቂያ ላይ ወደ ሀገራቸው እንዲመለሱ ይደረጋል ተባለ። ዓለም አቀፍ የፍልሰተኞች ድርጅት አይኦኤም ኢትዮጵያውያኑን ወደ ሀገራቸው መመለሱን እንዲቀጥል ይሁንታ ያገኘው በሦስት ዓመታት ውስጥ ለመጀመሪያ ጊዜ ነው። የአሜሪካ ድምፅ ራዲዮ ዘጋቢ ሊዛ ሽላይን ከጄኔቫ የላከችውን ዘገባ አዳነች ፍስሐዬ ታቀርባለች።
የመጀመሪያው የኢትዮጵያውያን ፍልሰተኞች ቡድን ኢትዮጵያ የገባው ባለፈው ሰኞ ነው። በፈቃደኝነት ወደ ሀገር የመመለሱ እቅድ በመጪው ሐሙስ በሚያበቃበት ወቅት የተባበሩት መንግስታት ድርጅት የፍልሰት አገልግሎት 418 ፍልሰተኞች ከየመን ወደ ኢትዮጵያ በአይሮፕላን ያጓጉዛል። ከተሳፋሪዎቹ ከአንድ አራተኛ በላይ ልጆች ናቸው። የዓለም አቀፍ የፍልሰት ድርጅት ፍልሰተኞቹን የመመለስ ተግባር ያቆመው ሳውዲ አረቢያ ከሶስት ዓመታት በፊት መጋቢት ወር ላይ የመን ያለውን መንግስት በመደገፍ በሁቲ አማጽያን ላይ የአየር ድብደባ በጀመረችበት ወቅት ነው። ኢትዮጵያውያን ፍልሰተኞችን የመመለሱ ተግባር ሊቀጥል የቻለው በሳውዲ አረቢያ የሚመራው ጥምረትና የኢትዮጵያ መንግስት አይሮፕላን ማረፊያዎቻቸውን እንዲጠቀም ስለፈቀዱ መሆኑን የፍልሰቱ ድርጅት ገልጿል። ዓለም አቀፍ የፍልሰት ድርጅት በፍላጎታቸው የሚመለሱትን ፍልሰተኞች በባህር ሲያጓጉዝ ቆይቷል። ይሁንና ፍልሰተኞቹን በአይሮፕላን ማጓጓዙ የተሻለና አስተማማኝ ነው ሲሉ የፍልሰቱ ድርጅት ቃል አቀባይ ጆኤል ሚልማን ገልጸዋል።
In 2018, IOM's VHR program was able to assist 668 migrants to return.
ዓለም አቀፍ የፍልሰት ድርጅት በያዝነው ዓመት 668 ፍልሰተኞችን በአደን ባህረ ሰላጤ በኩል በመርከቦች ወደ ኢትዮጵያ እንዲመለሱ ረድቷል። ይሁንና በባህሩ የሚከሰተው ያልተረጋጋ የአየር ሁኔታ እንዲሁም በአልሁዳይዳ ወደቦችና አካባቢያቸው ውጊያ መባባስ ምክንያት የማጓጓዝ ውጥረት ከባድ ተግዳሮት ገጠመው።
የመን ውስጥ ግጭት ቢኖርም በደህንነትና በተሻለ ኑሮ ፍለጋ ምክንያት የአፍሪካ ቀንድ ፍልሰተኞች ወደ የመን ማቅናታቸው አልቀረም። ወደ ፋርስ ባህረ ሰላጤ ሀገሮች ሄደው ስራ የማግኘት ተስፋ የነበራቸው ፍልሰተኞች የመን ሲገቡ ታዲያ ድንበሮቹ ተዘግተው ስለቆዩቸው በብዙ ሺህ የሚቆጠሩት የመን ውስጥ በአስከፊ ሁኔታ ለመኖር ተገደዋል። ወደ የመን ከሚጓዙት ፍልሰተኞች መካከል ሶማሌዎችና ኤርትራውያን ቢኖሩባቸውም አብዛኞቹ ኢትዮጵያውያን መሆናቸው ታውቋል።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሳውዲ አረቢያው ጋዜጠኛ በጃማል ሐሾጊ መገደል አሁንም ድረስ እንዴቱ ያልበረደላቸው አብዛኞቹ የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባላት ዛሬ በምክር ቤት ውስጥ ከውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ እና ከመከላከያ ሚኒስትሩ ጂም ማቲስ ማብራሪያ ተሰጥቷቸዋል። ዩናይትድ ስቴትስ የሐሾጊ ገዳዮች ማንነት ታውቆ ለፍርድ እንዲቀርቡ ጥረት እያደረገች ቢሆንም ሳውዲ አረቢያም በመካከለኛው ምስራቅ ሰላምና መረጋጋት እንዲፈጠር የምትጫወተው ጠቃሚ ሚና ቸል ሊባል አይገባም ሲሉ መከላከያ ሚኒስትሩ ጂም ማቲስ አስረድተዋል። ከሳውዲ ተሰዶ በዩናይትድ ስቴትስ ሲኖር የነበረው ሐሾጊ ባለፈው ወር የተገደለው በሳውዲ የቱርክ ቆንስላ ጽህፈት ቤት ውስጥ መሆኑ ይታወሳል። በስብሰባው ላይ የሲአይኤ ዳይሬክተሯ ጂና ሃስፔል ባለመገኘታቸው በሁለቱም ፓርቲዎች ሕግ አርቃቂዎች ተወግዘዋል። የደህንነት መስሪያ ቤቱ ተወካይ ተገኝተው ፕሬዚደንት ትራምፕ ከሳውዲው አልጋውራሽ መሐመድ ቢን ሳልማን የሰሙትን ለምክር ቤቱ እንዲያስረዱ እፈልጋለሁ ሲሉ የደቡብ ካሮላይናው ሪፐብሊካን ሴናተር ሊንሲ ግራም ለጋዜጠኞች ተናግረዋል። የዴላዌሩ ዴሞክራት ሴናተር ክሪስ ኩንስ በበኩላቸው የሲአይኤ ዳይሬክተር ጂና ሃስፔል ማብራሪያ የሚሰጡን ምናልባት ሁለቱ አስቀድመው ከድምዳሜ የደረሱበትን ጉዳይ እንዳይነግሩን ሊሆን ይችላል ሲሉ ቅሬታቸውን አሰምተዋል። እስካሁን በተከታታይ የወጡ ዘገባዎች የሳውዲው አልጋ ወራሽ ሳልማን የሃሾጊን ግድያ ሳያዙ እንዳልቀረ ሲአይኤ ገምግሟል።
በመጨረሻም ፕሬዚዳንት ዶናልድ ትራምፕ ልዩ መርማሪውን ሮበርት ሙለርን እንዲያብራሩ ረቂቅ ሕግ ቢቀርብ ምናልባት ሊያግዱት እንደሚችሉ በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት የሪፐብሊካኑ ፓርቲ መሪ ሚች ማኮኔልን አስታወቁ። ማኮኔል ትናንት ለጋዜጠኞች ሲናገሩ በረቂቅ ሕጉ ላይ ድምፅ እንዲሰጥ በሁሉም ፓርቲዎች በዲሞክራቶችና በሪፐብሊካኑ የተያዙ ጥረቶች ችግር ፈጣሪዎች እንጂ መፍትሄ አያመጡም ብለዋል። ፕሬዚዳንቱ ሮበርት ሙለርን አያባረሩም። የያዝነውን የአውሮፓውያን ዓመት በዚህ ጉዳይ ላይ ድምፅ ሳንሰጥ ብዙ ሌሎች ስራዎችን ማጠናቀቅ አለብን ሲሉም ተናግረዋል። ፕሬዚዳንት ትራምፕ ግን በልዩ መርማሪው ላይ የከፈቱትን የማጥቃት ዘመቻ ቀጥለዋል፣ ሐሰት በመንዛት ላይ ተጠምደዋል ሲሉም ከሰዋቸዋል። ዜናው አበቃ።
በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት እንመኛለን። አስተናጋጆቻችሁ አዲሱ አበበና
ሰለሞን ክፍሌ ነን።
አሁን የዕለቱ አብይ ርዕስ
በሶማሌ ክልል ጅግጅጋ ከተማ በሚገኘው ወህኒ ቤት እጅግ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዝደንት ይፋ አደረጉ። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር ተጠርጣሪዎቹን በሕግ ፊት ለማቆም የሚቻላቸውን ሁሉ እንደሚያደርጉ ቃል ገብተዋል። መለስካቸው አመሃ ዝርዝሩ አለው።
በጅግጅጋ ከተማ ሰሜን ምስራቅ አቅጣጫ ዛሬ የከተማው ዳርቻ ሊባል በሚችል ክፍል አንድ ወህኒ ቤት ይገኛል። ጄል ኦጋዴን ተብሎ ይጠራል። ይህ ወህኒ ቤት በጣም ሰፊ ነው አይባልም። እንዲያውም የተሠራው ከ400 ሰዎች በላይ እንዳይታሰሩ ነበር እንደታቀደው ቢሆን ኖሮ። በኢትዮጵያ የአሜሪካው አምባሳደር ማይክል ሬይነር ትናንት ይህንን ወህኒ ቤት ሲጎበኙ በአስጎበኞቹ እንደተነገረው ከሆነ ላለፉት አያሌ ዓመታት በዚህ ስፍራ በየትኛውም ጊዜ ቢሆን በሺዎች የሚቆጠሩ ዜጎች ፍዳቸውን ሲያዩበት ቆይተዋል። ለሁለት ሰዎች በማትበቃ ትንሽ ክፍል ውስጥ ከ10 የማያንሱ ሰዎች እንዲታጨቁበት ይደረግ ነበረ ለቀናትና ለወራት። ባጭሩ ይህንና የመሳሰሉ ከዚህም የከፉ ወንጀሎች በዚህ ወህኒ ቤት ሲፈጸሙ ቆይተዋል። አምባሳደሩ ከክልሉ ፕሬዚዳንት ጋር በመሆን ከጎበኙ በኋላ የክልሉ ፕሬዚዳንት ሙስጠፋ መሐመድ የጉብኝቱን ዓላማና ሌሎችንም ዝርዝሮች ለጋዜጠኞች ይፋ አድርገዋል።
ይሄን ወንጀል በፈጸሙ ሰዎች ላይ ክትትል ለማድረግና ይሄ የሰው ልጅ መብት ዩኒቨርሳል ስለሆነ የትም ቢሄዱ እንደማያወጣቸው በተለይም የአሜሪካዊ ዜግነት የነበራቸውና ይህን ወንጀል ተካፋይ የነበሩ ሶማሌ ተወላጆች አሁን ወደ ቱርክ ሀገር፣ ወደ አሜሪካ፣ ወደ ስዊድን፣ ወደ ተለያዩ ሶማሊያ ክፍሎች፣ ወደ ኬንያ የሸሹ ይህን ወንጀል ቀጥታ ተሳታፊ የነበሩ ሰዎች አሉና በእነሱ ላይ ክትትል አድርገን ለህግ የሚቀርቡበት ሁኔታ ለማድረግና ለወደፊቱ አስተማሪ እንዲሆን የትም ቦታ የሚደረግ የሰብአዊ መብት ጥሰት ጊዜ ይውሰድ እንጂ እንደሚያስከስስ እንደሚያስይዝ ለህዝቡ መልእክት ለማስተላለፍ ነው የፈለግነው። የዛሬው ጉብኝት ዓላማም አምባሳደሩ በአይኑ ለረጅም ጊዜ ከሰብአዊ መብት ኮሚሽንም ከእኛ ሲሰባ የነበሩትን የሰብአዊ መብት ጥሶች በአይኑ እንዲያይ ነው።
አምባሳደር ማይክል ሬይነር በበኩላቸው በዚህ ስፍራ ለተፈጸሙ ወንጀሎች የሚጠረጠሩ ሁሉ በፍትህ አደባባይ መቅረብና መጠየቅ አለባቸው ብለዋል። ህግን መሰረት ባደረገ ግልጽ በሆነና ደንብን በተከተለ አኳኋን ለድርጊታቸው መጠየቅ አለባቸው።
The president informs me that there are people implicated in what happened here who are living in the United States.
እዚህ ስፍራ ላይ በተፈጸሙ ወንጀሎች የሚጠረጠሩ ሰዎች በዩናይትድ ስቴትስ መኖራቸውን ፕሬዚዳንቱ ነግረውኛል። እኔም ተጠርጣሪዎቹ ለህግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለእርሳቸውም ሆነ ለኢትዮጵያ መንግስት ባለስልጣናት ገልጫለሁ። በዚህ ስፍራ ሲፈጸም የነበረውን ስቃይና መከራ ተቀብለውና ያንንም አልፈው ዛሬ የደረሰባቸውን ሁሉ ላካፈሉን እጅግ ለጋስ መንፈስ ላላቸውና ብርታትና ጽናታቸውን ላሳዩን ሰዎች ያለኝን ልባዊ ምስጋናም ለመግለጽ እወዳለሁ። ይህን ተሞክሮ ያለነሱ ለጋስ መንፈስ ልንረዳው እጅግ አዳጋች በሆነብን ነበር። ከዚህ ስፍራ የተፈጸመውን በደል ቀደም ሲል በቃልና በንባብ ከተረዳሁት በተሻለ በተለየ ጥልቅና ሰባዊ ይዘቱ ልረዳው ችያለሁ። ቀደም ብዬ እንደገለጽኩት ይህ ድርጊት በከንቱ እንዳይረሳ ብቻ ሳይሆን እዚህ በተፈጸሙ አሰቃቂ ድርጊቶች የተጠረጠሩ ለፈጸሙት በደል በሕግ መሰረት ተጠያቂ እንዲሆኑ ያለኝን ፍጹም ቁርጠኝነት ለመግለጽ ወዳለሁ።
ጄሮ ኦጋዴን ዛሬ አንድም እስረኛ አይገኝበትም። አካባቢውም ጭር ያለ ነው። ጄል ኦጋዴን የተለያዩ ክፍሎች፣ የማሰቃያ ስፍራዎችና ዘዴዎች የተዘረጉበት እስር ቤት ነው። በሰው ቁመት ልክ የተሰራ ዋሻ ከመግቢያና መውጫ ጉድጓዶች ጋር የተሰራለት ማሰቃያ አለ። አንዳችም መንቀሳቀሻ የማይታይባቸው በእስረኞች አልጋዎች የተሞሉ ትልልቅ ክፍሎችም ይታያሉ። ሌሎች አስገራሚ ክፍሎችም ለምሳሌ ሴቶች በአሳሪዎቻቸው ለግዳጅ ወሲብ መፈጸሚያ የተሰናደው ስፍራ ምናልባትም ወንጀሉን ለሚፈጽሙ በሚያስረስት መልክ የተሰራ ይመስላል። ሌላው ያስገረመኝ ለሕክምና አገልግሎት የተሰራው ክፍል ነው። ማንን ለማዳን የታለመ ነው የሚል ጥያቄ ነበረ በአእምሮዬ የቀሰቀሰው።
ይሄ ጄል ኦጋዴን ነው። እንዳያችሁት በጣም አሰቃቂ የሆኑ የሰብአዊ መብት ጥሰቶች የተፈጸሙበት ጄል፣ ምናልባትም በሀገራችን ብቻ ሳይሆን በአፍሪካ ደረጃ እንዲህ አይነት ስቃይ በሰው ልጅ ላይ ደርሷል ተብሎ የማይታመንበት ሁኔታ የለም ብለን ነው የምናምነው እኛ። እዚህ የተፈጠረው ነገር በጣም አሰቃቂ ነበር። ሴቶች መድፈር፣ ሰገራ ወንዶች ላይ መድፋት፣ ሰውን ለነብርና ለጅብ መስጠት፣ ሴቶቹን ራቁታቸውን አውጥቶ መግረፍ፣ በብርድና በፀሐይ ሺዎች የሚቆጠሩ ሰዎች ተቀምጠው ዝናብ እንዲደበድባቸው፣ ረሃብ፣ በቸነፈር እንዲሞቱ፣ እንዲሰቃዩ የማድረግ ሁኔታ ነው እዚህ የተካሄደው እና በቀድሞ የክልሉ አመራርና ሀረር በነበሩ ጥቂት የመከላከያ ጀኔራሎች አይዞባይነት የተፈጸመ ወንጀል ነው።
አምባሳደር ማይክል ራይነር በጉብኝታቸው መደምደሚያ ላይ የሰጡት አስተያየትም ያዩት የማሰቃያ ስፍራና የሰሟቸው የስቃይ ታሪኮች ዛሬ እየተፈጸመ ካለው ድርጊት አኳያ ያሳደረባቸውን ተስፋና መጪው ጊዜም መልካም እንደሚሆን ነበረ።
In reflecting on what I've seen here this morning, it just reinforces for me my own appreciation for the importance.
ዛሬ ጠዋት ከዚህ ስፍራ ያየሁትን ሳሰላስል በኢትዮጵያ ዛሬ የሚስተዋለውን እውነታ በይበልጥ የሚያጠናክርልኝ ሆኖ አግኝቼዋለሁ። የኢትዮጵያ መንግስትና የሶማሌ ክልል መንግስት የሚመሩት የሕግ የበላይነትንና የሰብአዊ መብቶችን በሚያከብሩ መሪዎች መሆኑን ነው። ይህ ለመላዋ ኢትዮጵያና ለሶማሌም ክልል ታላቅ የሆነ የለውጥና እጅግም የተለየ ወቅት ነው። ዩናይትድ ስቴትስ ይህን አካሄድ ለመደገፍ በተቻለ ሁሉ ትጥራለች። የኢትዮጵያ ሕዝብም ይህን የለውጥ ጅማሮና መሪዎቹን እንደሚደግፍ አምናለሁ። ይህ አመራር ዛሬ እዚህ ያየነውንና የሰማነውን የወደፊቷ ኢትዮጵያ ቀጣይ ገጽታ እንዳይሆን በማያጠራጥር ሁኔታ ተግቶ እየሰራ ነውና።
በሶማሌ ክልል እስረኞች ከአናብስት ከጅብና ከነብሮች ጋር ይታሰሩ እንደነበረ የሰማነው መጀመሪያ ከጠቅላይ ሚኒስትር አብይ አህመድ ነበረ። ከዚህ የከፋ ስቃይ በዚች አገር ይፈጸም ይሆን? ማን ያውቃል? መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የምሽቱን አብይ ርዕስ ነበረ ያሰማን። ቀደም ሲል ከኦሮሚያው ፕሬዚዳንት ኦቦ ለማ መገርሳ ድምፅ ቀንጨብ አድርገን እንዳሰማ ነው የኦሮሞ ዲሞክራሲያዊ ግንባርና ኦሮሞ ዲሞክራሲያዊ ፓርቲ አብረው ለመስራት የውህደት ስምምነት ተፈራርመዋል። በስምምነቱ ላይ የሁለቱም ድርጅቶች አመራር የተገኙ ሲሆን ውህደቱን በአገሪቱ አብሮ የመስራት ባህልን የሚያዳብርና ታሪካዊ ብለውታል። ሙክታር ጀማል ነው የላከልን ዘገባው ነው።
ዛሬ በኦሮሚያ ዲሞክራሲያዊ ግንባርና በኦሮሞ ዲሞክራሲያዊ ፓርቲ መካከል በኦሮሚያ ፕሬዝዳንት ጽህፈት ቤት የተደረገው የውህደት ስምምነት የህዝብ ትግልን በተበታተነ መንገድ ከመምራት ይልቅ ተመሳሳይ አስተሳሰብ ያላቸው ድርጅቶች ተቀራርበው ተባብረው የመስራት ባህልን እንዲያዳብሩ መሰረት የሚጥል መሆኑ ተነግሮለታል። ይህ ጊዜ በኢትዮጵያ የፖለቲካ ታሪክ እጅግ አስፈላጊ መሆኑን የገለጹት የኦሮሚያ ፕሬዝዳንትና የኦዲፒ ምክትል ሊቀመንበር አቶ ለማ መገርሳ ሁለቱም ድርጅቶች ያላቸውን ትኩስ የወጣት ኃይልና ልምድ አጣምረን በመንቀሳቀስ ለተሻለ ሥራ እንደሚተጉ ገልጸዋል። አቶ ለማ በመቀጠልም የተጀመረውን የልማት፣ የዲሞክራሲ፣ የሰላም ጉዞ ለማጠናከር አንድ ሆነው ለመስራት ይህ ቀን በዳግም ለህዝብ ቃል የምንገባበት ነው በማለት ነው የገለጹት።
በዛሬው እለት ወደዚህ ውህደት ስንመጣ አንደኛ በአሁኑ ጊዜ የኦሮሞ ህዝብ ፍላጎትና መላ ያገራችን ህዝብ ፍላጎት በተለያየ መንገድ ከመንከፋፈል ከተለያየተን ከመንታገል እየተዋሃድን አንድ የሆነን በተለይም ሐሳባችንና ዓላማችን የተቀራረብን ድርጅቶች እየተዋሃድን አንድ ሆነን እንድንሰራ በከፍተኛ ደረጃ ህዝባችን የሚፈልግ እና እንዲሁም ደግሞ አሁን የደረስንበት የትግል እድገትም ይሄንኑ የሚፈልግ መሆኑን በመገንዘብ ሁለቱ ድርጅቶቻችን በጋራ ሆኖ ተዋህደው እንዲሰሩ ወስነናል። ይሄ እንግዲህ በኦሮሞ ህዝብ ትግል ውስጥም ይሁን አጠቃላይ በአገራችን አሁን ለምናካሄደው የዲሞክራሲ ስርዓት ግንባታ ትልቅ ትርጉም ያለው ለሌሎችም ጥሩ አርአያ ሊሆን የሚችል ጅምር ነው ብለን ነው የምናስበው።
በኢትዮጵያ ታሪክ ውስጥ ከዚህ ቀደም ዲሞክራሲን ለመገንባት ታስቦ ብዙ ጊዜ ሳይሳካ ቀርቷል ያሉት የኦሮሞ ዲሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ ከዚህ ቀደም ለውጣ ወረዶቹ ትልቅ ምክንያት የነበረው አለመቻቻላችን ነው ብለዋል። አሁን የተፈጠረው ሂደት ለዲሞክራሲ ግንባታ ምቹ መሆኑን ገልጸው ድርጅታቸው የበኩሉን እንደሚያበረክትም ገልጸዋል።
በጣም ነው ደስ ያለኝ በዚህ ቀን ሁለቱ ድርጅት ኦሮሞ ዲሞክራሲያዊ ግንባርና ኦሮሞ ዲሞክራቲክ ፓርቲ ለመዋሃድ የመጀመሪያውን እርምጃ ወስደናል። ይሄ ደግሞ ዲሞክራሲን ለሚናፍቁ ኃይሎች በሙሉ የተስፋ ምንጭ እንደሚሆን ተስፋ አለኝ እና የቀረው የጉዞ መንገድ ረጅም ነው። ውጣ ወረዱም ብዙ አስቸጋሪ እንደሚሆን ጥርጣሬ የለኝም። ነገር ግን ተያይዘን ተደጋግፈን ከገፋንበት እናሸንፋለን ብዬ አምናለሁ።
አቶ ሌንጮ በመቀጠል አሁን ያለው መንፈስ አዲስ ነው፣ አዲስ አስተሳሰብ መገንባት ያስፈልጋል በማለትም ገልጸዋል። ትላንትን ከማሰብ ይልቅ በአዲስ አስተሳሰብ አብሮ መጓዝ እንደሚሻልም የተናገሩት አቶ ሌንጮ ለታ ይህ የዲሞክራሲ ጉዞ ግንባታ ብዙ ሸክም ያለው መሆኑን ተናግረው ተጋግዘን በጋራ መሸከም አለብንም ሲሉ ለሌሎች ድርጅቶችም ጭምር መልእክት አስተላልፈዋል።
ሌሎችም ድርጅቶች እንደዚሁ ተሰባስበው ኃይላቸውን ችሎታቸውን አንድ ላይ አድርገው ለዚህ ለምናደርገው የዲሞክራሲ ግንባታ ዓላማ እንዲያውሉ ጥሪዬን አቀርባለሁ። ዛሬ እዚህ ስብሰባ ላይ ላስተናገዱን ፕሬዝደንት ለማ እንደገና መልሼ እግዚአብሔር ይስጥልኝ እላለሁ። አመሰግናለሁ።
ይህ ውህደት ታሪካዊና የለውጥ ጉዞ የሚያፋጥን ነው ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንትና የኦዲፒ ምክትል ሊቀመንበር አቶ ለማ መገርሳ ዛሬ የተዋሃዱት ሁለቱም ድርጅቶች የየራሳቸው ታሪክ ያላቸው መሆናቸውን ተናግረዋል። የኦሮሞ ህዝብ ትግል መሐንዲስ ሲሉ የገለጿቸውን የኦሮሞ ዲሞክራቲክ ግንባር አመራሮችን ልምዳቸውን በወጣቱ ኃይል ላይ ደምረው የተሻለ ውጤት ማስመዝገብ እንደሚችሉም ተናግረዋል። አቶ ለማ በመቀጠልም በሀገር ግንባታ በተለያየ የፖለቲካ ዘውግ እምነትና አስተሳሰብ ተበታትኖ ከመደራጀት ይልቅ አንድ ሆኖ በሀገራዊ እይታ አብሮ መስራት አስፈላጊ ነው ብለዋል። አቶ ለማ ለሌሎች ድርጅቶችም ጥሪ አቅርበዋል።
ከመቼውም ጊዜ በላይ ለሀገራችን ዴሞክራሲ ዛሬ ያስፈልጋታል። ዴሞክራሲ በባህሪው በሂደት የሚገነባ ቢሆንም መቻቻልን፣ መደማመጥን፣ መተሳሰብን ከመቼውም ጊዜ በላይ ከመለያየት አንድ ላይ ሆኖ መስራትን የሚጠይቅ ብዙ ፈተና ያለው ጉዳይ ነው። ስለዚህ ዲሞክራሲ ስርዓታችንን እውን ለማድረግ ለሀገራችን አስፈላጊነቱ የግድ ከሆነ እንዲህ የተዋህድን እየተባበርን መስራት እጅግ በጣም አስፈላጊ ነው። ያ ካልሆነ ህብረተሰባችንን ልንመራ አንችልም፣ ሀገራችንን ልንለውጥ አንችልም። ዛሬ እኛ ደግሞ እንደ መሪዎች ታሪክ የጣለብን አደራና ኃላፊነት ስለሆነ ይህንን ለመወጣት አሁን የጀመርነውን ነገር ማድረግ እጅግ በጣም አስፈላጊ ነው። ስለሆነም እንደ ኦሮሚያ 10 ምናምን ድርጅት ሆነን ለአንድ ኦሮሞ ህዝብ ከመንታገል ሌሎችም እኛ ልክ ዛሬ ላይ በጀመርነው አይነት መልኩ ተመሳሳይ አላማ፣ ተመሳሳይ አይዲዮሎጂ፣ ተመሳሳይ ስትራቴጂ ያላቸው አካላት ወደኛም ነገ መጥተው ቢቀላቀሉን በደስታ የምንቀበል መሆን አስፈላጊ ስለሆነ።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። ወደ ቀጣይ ርዕስ እንለፍ። የውጭ ሀገር ዜግነት ያላቸው የተቃዋሚ ፓርቲ መሪዎችና አባላት የኢትዮጵያ ዜግነት ለማግኘት ከፈለጉ አሁን የያዙትን ፓስፖርት መተው እንዳለባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። የጥምር ዜግነት ጉዳይ በኔ የሚወሰን ሳይሆን ከሕገ መንግሥት ማሻሻያ ጋር የሚታይ ነው ብለዋል ጠቅላይ ሚኒስትሩ። በሌላም በኩል የእርቅ ኮሚሽን የማቋቋሙ ጉዳይ ከጫፍ መድረሱን አመልክተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ከጣዩን አገር አቀፍ ምርጫ ነጻ ፍትሃዊና ዲሞክራሲያዊ የማድረጉ ጥረት ሕገ መንግሥታዊ ፈተናም ያለበት ነው። ከሀገር ውጭ እንከሳቀሱ የነበሩ የተለያዩ ፓርቲዎችና መሪዎቻቸው ወደ አገር ቤት የተመለሱት በቅርቡ ነው። አንዳንዶቹ የነበራቸውን አገራት ዜግነት የወሰዱ መሆናቸው ግን ከፖለቲካ ተሳትፎ አንጻር ሌላ ፈተና ደቅኗል። ኢህአዴግ ወደ ስልጣን መምጣቱን ተከትሎ በ1987 የጸደቀው የኢትዮጵያ ሕገ መንግሥት ጥምር ዜግነትን አይፈቅድም። የኢትዮጵያ ዜግነት የሌለው ሰው ደግሞ የመምረጥም ሆነ የመመረጥ መብት አይኖረውም። ሕገ መንግሥቱን ማሻሻልና የጥምር ዜግነት እንዲኖር የማድረጉ ጉዳይም በጊዜና ከቀጣዩ ምርጫ በፊት ላይጠናቀቅ ይችላል። ይህንኑ ታሳቢ አድርገውም ነው ጠቅላይ ሚኒስትር አብይ አህመድ አማራጭ አሉትን ሐሳብ ጉዳዩ ለሚመለከታቸው የፖለቲካ መሪዎች አቀረቡት።
እንዴት ይመዝገቡ፣ እንዴት ሕጋዊ ሆኑ? እኔ ብቻ የምወስነው ጉዳይ አይደለም። አንድ አጀንዳ ነው። በውይይታችን ውስጥ እንዴት እናስኪድበት እንወያያለን። ዱዋል ሲቲዝንሺፕ የሚመለከት ጉዳይ ደግሞ እኔም አልወስን እናንተም አትወስኑ። ኮንስቲቱሽናል ስለሆነ ይሄ ጉዳይ ኮንስቲቱሽን ውስጥ ታይቶ መቀየር አለበት ብለን ከተግባባን ኮንስቲቱሽን ሲቀየር በቮት ይታያል ማለት ነው እንጂ አሁን እዚህ ብንስማማም ባንስማማም ስልጣን ይደረ ነው መቀየር ሁላችንም። ያኔ ሲቀየር የሚታይ ይሆናል። አሁን ግን በውይይታችን የምናየው ቢሆንም ብዙ ሰው በተለይ ፖለቲካ ፓርቲ አባል የሆኑ ሰዎች ፈልገው ኢትዮጵያን ጠልተው ፓስፖርት የያዙ አይመስለኝም ብዙዎቹ። ያ ቢሆን ኖሮ ስለ ኢትዮጵያ ባይናገር ጥሩ ነበር ባሉበት ቦታ። አሁን እንደ ኦፕሽን የሚታየው ህጉን ካይ ካመረመርን በኋላ ያሉበትን ፓስፖርት ቀደው ኢትዮጵያዊ ፓስፖርት አውጥተው ኢትዮጵያዊ ሆነው መሳተፍ አለባቸው። በኋላ ዱዋል ሲቲዝንሺፕ ሲፈቀድ ኮንስቲቱሽን ሲቀየር ደግሞ እነሱም እኛም ሁለተኛ ፓስፖርት እንይዛለን ማለት ነው። አሁን ግን እኩል ሜዳ መሆን ስላለበት እነሱን ለማሳተፍ ጥሩ መንገድ ይሄ ነው። ህጉን አይተን
ከብሔራዊ እርቅና መግባባት ጋር በተያያዘም ይሄንኑ የሚያከናውን ኮሚሽን ለማቋቋም ከጫፍ መደረሱን ጠቅላይ ሚኒስትሩ አብራርተዋል።
በደንብ ለይተን ነው ጉዳዩ። እርቀ ሰላም ያስፈልጋል። ሰዎች ባደረም ጉዳይ አሁን በይፈጠረም እየተቃቃሩ ነው ብለን የሰላም ሚኒስቴር አቋቁመን መነሻ ሰነድ አዘጋጅተን ካቢኔ ተወያይቶ ፎርዛት ማተር ቀደም እንዳነሳሁት ከእናንተም ጥቂቶች ሰዎች አወያይተን ሁላችሁን አላገኘናችሁ ስለማናቃችሁ ስለበዛችሁ ማለት ነው። 4-5 ብትሆኑ በሁሉም ጉዳይ እናወያያችኋል። ምናቃቸውን አወያይተን ካቢኔ አጽድቆ ወደ ፓርላማ ሄዷል። የኮሚሽኑ አባላት እርግጠኛ አይደለሁም። አሁን ኢህአዴግ አንድ ሰው ሁለት ሰው ያለውን እርግጠኛ አይደለሁም። አብዛኛው ከእናንተ ውስጥና ምሁራን ናቸው። የሃይማኖት ተቋም የሚመሩ ተቋማትና እዚህ ውስጥ ያላችሁ ሰዎች ግማሾቻችሁ አላችሁበት። ምክንያቱም እርቅ የሁላችን ስለሆነ የመንግስት ጤናም ጉዳይ አይደለም። ኮሚሽኑ ግን ፓርላማ ላይ ቋቁሞ ይገባል፣ ህጋዊ እንዲሆን። ዋና ስራው ብሔርን ከብሔር ሰውን ከሰው ምናምን የሚያስታርቅ ነው። እኛ ያን ለማድረግ መጀመሪያ እንታረቅ፣ እርስ በርሳችን እኛ እንታረቅና ለማስታረቅ የሚያበቃ ሞራል ከያዝን በኋላ ህዝቡን እንሰብስበው። ተቋሙ ፓርላማ ሄዷል። ፓርላማ ሲያቋቁመው ሰው ሊስት ይደረጋል። 150 ገደማ ታዋቂ ሰዎች የሚባሉ ሊስት ይደረጋሉ። በቂ ካልሆነ የተዘነጋ ሰው ካለ ተጨማሪ ቀርቦ ሊጨመር ይችላል። ግን በጋራ ተሳትፎ የምንሰራው ስራ ነው። ጥሩ ርቀት የሄደ ጉዳይ ይመስለኛል። መነሻ ሰነድ ተዘጋጅቷል፣ ካቢኔ አጽድቋል፣ ፓርላማ ልኳል፣ ሰዎችም ሰማው ሊስት ተደርገዋል።
ትናንት ከተቃዋሚ ፓርቲ መሪዎች ጋር የተገናኙት ጠቅላይ ሚኒስትር ዶክተር አብይ አህመድ በሶስት ደረጃ የተከፈለ ውይይት መጀመሩን ማስታወቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በውሃ ሀብት አጠቃቀም ላይ የሚያተኩረውና በናይሮቢ ለአለፉት ሶስት ቀናት ሲካሄድ የነበረው በእንግሊዝኛ ስያሜው ብሉ ኢኮኖሚ ኮንፈረንስ ዛሬ ተጠናቋል። በኮንፈረንሱ ላይ ከ184 አገሮች የተውጣጡ ዲፕሎማቶችና የመንግሥት ኃላፊዎች እንደተሳተፉበት የዝግጅቱ አስተባባሪዎች ገልጠዋል። ኢትዮጵያም በኮንፈረንሱ ላይ ያላትን ልምድ ለተሳታፊዎች እንዳጋራች በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ ገልጠዋል። ገልሞ ዳዊት ነው ዝርዝሩን የላከልን።
ባለፈው ሰኞ ህዳር 17 2011 ዓ.ም በናይሮቢ የተጀመረው የብሉ ኢኮኖሚ ኮንፈረንስ ዛሬ ተጠናቋል። ውይይቱ የውሃ ሀብትን እንዴት በአግባብ ስለመጠቀም ላይ የሚያተኩር ሲሆን ከ184 ሀገሮች የተውጣጡ ዲፕሎማቶች እንዲሁም የተለያዩ ሀገሮች የመንግስት ኃላፊዎች ተሳትፈውበታል። ለሶስት ቀናት በቆየው ውይይት ላይ ከውሃ ሀብት አጠቃቀምና ብክለት ጋር በተገናኘ የተለያዩ ጥናታዊ ጽሑፎች መቀርባቸውም ታውቋል። ኢትዮጵያ በውጭ ጉዳይ ሚኒስቴር በኩል የተሳተፈች ስትሆን ባለፈው ሰኞ በውይይቱ መክፈቻ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ወርቅነህ ገበየሁ ለተሳታፊዎች ንግግር አድርገዋል። ዶክተር ወርቅነህ የጠቅላይ ሚኒስትር አብይ አህመድ መንግስት የኢትዮጵያ የውሃ ሀብት ከብክለት የጸዳ እንዲሆን እንዲሁም በአካባቢ ጥበቃ ረገድ ደግሞ የምዕተ ዓመቱ የልማት ግብ እንዲሳካ እየሰራ መሆኑን ገልጸዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ በኮንፈረንሱ ላይ ኢትዮጵያ ከውሃ ሀብት እንክብካቤ በተጨማሪ በሌሎች የአካባቢ ጥበቃ ረገድ ያላትን ልምድ ማካፈሏን ገልጸዋል።
እዚህ ኮንፈረንስ ላይ ሲምፖዚየሞች ነበሩ፣ የተለያዩ የቀረቡ ሀሳቦች ነበሩ፣ ሳይንሳዊ ግኝቶች ነበሩ። እንግዲህ የሀገሮችን ልምድ በመቀመር በእኛም ደረጃ ለእኛ የሚያስፈልገውን ግብዓት የመውሰድ እድሉ ከፍተኛ ነው የሚሆነው። ከንቲባዎችና አስተዳዳሪዎች ጭምር የተሳተፉበትም አንድ መድረክ ነበር። እዚያም ላይ የአዲስ አበባ ከተማ ልምድ በተለይ ቆሻሻን በማስወገድ ረገድ ይሄ ቆሼ አካባቢ ቆሻሻን ለኃይል ፍጆታ በመዋል ረገድ ኢትዮጵያ ያደረገችውን የአዲስ አበባ ልምድ ለጉባኤተኞች መግለጽ የተቻለበት እድል ነው የነበረው።
ከዚህም በተጨማሪ በዚህ ኮንፈረንስ ከኬንያ ወደብ ግዛት ለሙ ተነስተው ኢትዮጵያንና ደቡብ ሱዳንን ሊያገናኝ የታሰበው መንገድ ስራ ውይይት ተደርጎበታል። በኢትዮጵያ በኩል ያለውን አፈጻጸም የትራንስፖርትና መገናኛ ሚኒስትር ወይዘሮ ዳግማዊት ሞገስ ለጉባኤተኞች ማብራሪያ መስጠታቸውን አምባሳደር ዲና ገልጸዋል። በአፍሪካ ሀይቆች ላይ ጫና እያመጣ ስላለው የእምቦጭ አረም ጉባኤው ተወያይቶበታል ወይ ተብሎ ተጠይቆ አምባሳደር ዲና ቀጣዩን መልሰዋል።
ስለ ብክለት ስናወራ በፕላስቲክ የሚመጣ ብክለት እንደገና በሌሎች አሁን በጠቀስካቸው ምክንያት የሚመጡትን ብክለቶች የውሃን ኃይል የሚቀንሱ ውሃን ሳኒት የሚቀንሱ ነገሮች በአጠቃላይ ተነስተዋል። በኢትዮጵያ ረገድ በዚህም ደረጃ ያው ትኩረት እየተሰጠ ያለው የዚህ ጣና እምቦጭ አለ። ለነገሩ ጣና አካባቢ ጎላ ይበል እንጂ በአጠቃላይ በደቡብ አካባቢ ያሉ ሀይቆቻችንም አካባቢ እንደዚህ አይነት ነገሮች አሉ። ስለዚህ ይህንን በመታገር ረገድ በአገር ቤት የሚደረገው እንቅስቃሴ እንዳለ ሆኖ ከዚህ የተባበሩት መንግስታት ድርጅት አንድ ቡድን ልኮ እዛ ባህር ዳር አካባቢ የዛሬ 2 ወር ኮንፈረንስ አካሂዶ ነበር። እዛም ላይ ሲምፖዚየም ችግሩ ምንድን ነው፣ መንስኤው ምንድን ነው፣ ጥናቶች ሁሉ ቀርበው መፍትሄዎችም የተጠቆሙበት ሁኔታ እና በዚህም ደረጃ ጥሩ እንቅስቃሴዎች እየታዩ ያለበት ሁኔታ ነው። ይሄ እንግዲህ በጥቅሉ እዚህ ተነስቷል፣ በፍሬምወርክ ደረጃ ማለት ነው።
ዛሬ የተጠናቀቀውን የናይሮቢ ብሉ ኢኮኖሚ ኮንፈረንስ ካናዳና ጃፓን ከኬንያ ጋር በትብብር ያዘጋጁ ሲሆን ከ18,000 በላይ ሰዎች ተሳትፈውበታል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። አድማጮቻችን፣ አሁን በኢትዮጵያና አካባቢዋ ከምሽቱ 3:33 ነው። እረፍት እናድርግ እስቲ። ሙዚቃ እየሰማን መሐሙድና ሂሩት እየተቀባበሉ እንዲህ ይላሉ። ተው ማና ተው ዘገየህ ይቅርታ ይላል ሶስቷ ተይ ዘገየሽ። እናመሰግናለን መሐሙድና ሂሩትን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የሰላም አምባሳደር ስለተባሉ ሴቶች የተቀነባበረ ፕሮግራም አለን።
ከሁሉም ኢትዮጵያ የተወከሉ የሰላም አምባሳደር ተብለው የተሰየሙ እናቶች መቀሌ ገብተዋል። እነዚህ እናቶች ከትግራይ ክልል ምክትል መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው የሰላም ጥሪያችንን ተቀበሉን ብለዋል። ዶክተር ደብረጽዮንም በትግራይ ሰላም ነው ያለው፣ ሆኖም በሌላ አካባቢም የሰላም ዋስትና እንዲረጋገጥ እናግዛቸዋለን ብለዋል። ሙልጌታ አጽባ።
ከሁሉም የኢትዮጵያ ክልሎች የተወከሉ 22 እናቶች የሰላም አምባሳደር ተብለው የተሰየሙ ስለ ሰላም እየሰበኩ በሁሉም ክልሎች እየተንቀሳቀሱ ይገኛሉ። መቀለ ከተማ በመግባት ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይቷል። እነዚህ እናቶች በውይይታቸው የሰላም እጦት በተለይ ህጻናትና ሴቶች የሚጎዳ ነውና የትግራይ መንግስት ለሰላም ድርሻውን እንዲያበረክት እንጠይቃለን ሲሉ ተናግሯል።
ትክክለኛውን ስራ እየሰራን ነገ ከነገ ወዲያ ልጆቻችን የሚያድጉበት ልጆቻችን ተረካቢ እንዲሆኑልን እንፈልጋለን። እኛ እናቶች ሰላምን እንፈልጋለን። በመጣንበት ሰላምን አግኝተን ነገ ከነገ ወዲያ የሃይማኖት አባቶችም ሰላምን አብስረው በያሉበት ለልጆቻችን እንዲመክሩ እንዲዘክሩ እንጠይቃለን።
ሰላም ከሌለ መኖር አንችልም፣ ደህንነታችንም ማስፋፋት አንችልም። እጅ ለእጅ ተያይዘን ይሄን ሰላማችን ማክበር አለብን፣ ማስፈን አለብን የሚል መልእክት ነው። ሰላማችን እጅ ለእጅ ተያይዘን ማስፈን አለበት የሚል ነው።
ሰላም ፈለጋ ሰላምን ለማብሰር ነው ወጣን። እኛ ሴቶች በዚህ እድሜ ሰላማትን የልጆቻችንን እንባ መቆም አቅተን ለዚህ ነው በሰላም የመጣ እንድትቀበሉን እንፈልጋለን። ሰላማችን ሁሉም ሰው ሁሉም የኢትዮጵያ ልጅ ሰላም መቀበል
የሰላም አምባሳደር የተባሉ እነዚህ እናቶች ከምክትል ርዕሰ መስተዳድሩ ምላሽ እስኪያገኙ ድረስ ሳይቀመጡ ቆመው ነው መልሱን የጠበቁት። ዶክተር ደብረጽዮን እነዚህ እናቶች ለሰላም ተነሳስተው ይህንን ማድረጋቸው እንደሚያደንቁ ገልጸው የትግራይ መንግስትና ሕዝብ ለሰላም እየሰራ የቆየ የክልሉም ሰላም ሲጠብቅ የኖረ ነው ብለዋል።
አገራችን በፈጣን እድገቷ ነው የምትታወቀው። አሁን ግን ብዙ ሰው በማፈናቀል ነው የምትታወቀው ያለች። ይሄ አፍረት በባህላችንም በታሪካችንም ተደርጎ የማይታወቅ ነው። እንዴት በአሁኑ ጊዜ የሀገራችን ህዝቦች ይፈናቀላሉ? በሁሉም ቦታ የመፈናቀል ቦታ እናድርገው ኢትዮጵያ። እንደዚህ አይነት ለውጥ ነው እኛ የምንጠብቀው። የነበረንን ጠንካራ ጎኖች ባህሎችም ተጠብቀው ሌላ አቅም ሌላ ጉልበት ነው እኛ የምንፈልገው፣ ሌላ እድገት ነው የምንፈልገው እንጂ እንድንበታተን ወደዚህ አቅጣጫ ነው እያመራ ያለው። ስለዚህም እናንተን እንዳስጨነቀው እኛም ያስጨንቀናል። የሚያስጨንቀን ግን የትግራይ አይደለም። የትግራይ ማ ተረጋግተዋል። ህዝቡ ሁሉ ተግባብቶ አንድ ሆኖ ሰላሙን አስጠብቀው በልማቱ ላይ በመልካም አስተዳደሩ ችግሮች ላይ በሌሎች ኑሮች ላይ ያሉ ችግሮች ለመፍታት ነው ደፋ ቀና እያለ ያለ።
በቀጣይ እነዚህ እናቶች የጀመሩት ስራ መንግስታቸው እንደሚደግፈውም ዶክተር ደብረጽዮን ተናግሯል።
ስለዚህ እኛም ከእናንተ ጋር ነን፣ ከእናንተ ጋር ባንጓዝም ከእናንተ ጋር ተጓዦች ነን። እናንተ በራሳችሁ ሚኒስቴር መስሪያ ቤት ማስተባበራችሁ እየተንቀሳቀሳችሁ ነው። የክልሉ መንግስትና ህዝብም ከእናንተ ጋር እንደሆነ ማወቅ አለባቸው። የክልሉ መንግስት በጎናችሁ ሆኖ ይህን የጀመራችሁትን እንቅስቃሴ በትግራይ አይደለም የትግራይ አይደለም የሚያሳስባችሁ የሌላው ነው። በሌላውም ቢሆን የራሳችን ድርሻ እንጫወታለን። የራሳችንን ሰላም አስጠብቀን በሌላውም ላይ ለመደገፍ ዝግጁ መሆናችንን ነው መግለጽ የምፈልገው። በጣም እናመሰግናለን። በጣም እናከብራችኋለን። እናመሰግናችኋለን።
ከውይይቱ በኋላ የኢትዮጵያ ሰንደቅ ዓላማና ሰላም የሚል ጽሑፍ ያለው ባንዲራ ለመከተር ርዕሰ መስተዳድሩ ሰጥቷል። ዶክተር ደብረጽዮንም የሰላም አምባሳደር ለተባሉት እነዚህ እናቶችም የሰላም ምልክት የሆነውን ነጭ ቀሚስ ስጦታ አበርክተዋል። ከምክትል ርዕሰ መስተዳድሩ ጋር የነበራቸው ቆይታ ካጠናቀቁ በኋላ ከክልሉ ምክትል አፈ ጉባኤና እንዲሁም ከዩኒቨርሲቲ ተማሪዎች ጋር ተወያይቷል። ያነጋገርኳቸው እናቶች እንደገለጹት ከሁሉም በላይ ለሰላም ቅድሚያ በመስጠት የግል ስራቸውን ትተው ስለ ሰላም እየሰበኩ መሆኑን ነው። በሄዱበት አጋጣሚም መንግስታት ይሁኑ ህዝብ ለሰላም ያላቸውን በጎ ፍላጎት ተመልክተናል ሲሉ ተናግሯል።
ጥቃትም ደርሳት እናትናት አዘን ምታይናትናት ወጣቷን የምታጣ ልጇን አስተምራ አገር እንዳይመራ ባጭሩ መቀዘፍበትና ባጭሩ ብሔረ ብሔረ እየለየ ራሱ በራሱ እየተጨቋቆነ ስለሆነ ወጥተን ሰላም ይሰፍልናል። እናት የሰላም ፈላጊ ናት። እናት ምሰሶ ናት። እናት ያለችው ነገር ሁልጊዜ ሰላም ካልነ ሰላም ይመጣልናል። የፈለገ መስዋዕት ይምጣ ሰላም እናሰፍናለን። እናት የማይሰማት ሰው የለም። በእናት ርህሩህነት የማይረዳት የለም። እኛ ለሀገራችን ዋላ ቤት ይቅር ምንም አናውሮ ይቅር ሰላማችን እናሰፍናለን። ሁሉም ክልል ሁሉም ብሔረሰብ ይሰማናል በመባል ነው የተነሳ ነው።
መልእክታችን የአማራ ልጅ የትግሬ ልጅ አይገልም፣ የትግሬ ልጅ የጉራጌ ልጅ አይገልም፣ የጉራጌ ልጅ ኦሮሞ ልጅ አይገልም። ስለዚህ መሀከላችን ያሉትን አጥርተን ፍቅርና ሰላምን እናውርድ ነው። ምክንያቱም ቀድሞውንም ለሰላም ጫካ ወጥቶ ህይወቱን የሰጠ ህዝብ ስለሆነ።
እነዚህ እናቶች ጉዟቸውን በባህር ዳር የጀመሩ ሲሆን ከትግራይ ክልል ቀጥለውም ወደ አፋር ክልል እንደሚያቀኑ ገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
አድማጮች፣ አሁን ደግሞ የእንቦጭ አረምን ለማጥፋት በተያዘ ጥረት ላይ ወዳተኮረ ዘገባ እናልፋለን።
በጣና ቂርቆስ ገዳም የሚኖሩ መነኮሳት በእንቦጭ አረም ምክንያት ህልውናችን አደጋ ላይ ወድቋል ሲሉ ተናገሩ። የክልሉ የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለሥልጣን በበኩሉ በጣና ትረስት ፈንድ 32 ሚሊዮን ብር ተሰብስቧል፣ ቦርዱም ተቋቁሟል፣ በቦርዱ ውሳኔ አስፈላጊው ግዢ ይፈጸማል እያለ ነው። መቼ እንደሚጀምር ግን የተባለ ነገር የለም። አስቴር፣
በጣና ሐይቅ ውስጥ በርካታ ጥንታዊ ገዳማትና ቤተ ክርስቲያናት ይገኛሉ። ከእነዚህ ውስጥ አንዱ የጣና ቂርቆስ ገዳም ነው። ገዳሙ የተመሰረተው ከክርስቶስ ልደት በፊት ሲሆን ሕገ ኦሪትና ሐዲስ ኪዳን ለመጀመሪያ ጊዜ የተሰበከበት ገዳም እንደሆነ ከገዳሙ ያገኘሁት የታሪክ ድርሳን ያስረዳል። ይህ ታሪካዊ ገዳም ዛሬ አደጋ ተጋርጦበታል ይላሉ በውስጡ የሚኖሩ ከ150 በላይ የሚሆኑ መነኮሳት። በገዳሙ ውስጥ አርሶ መብላት የለም፣ ንጹህ ውሃም መጠጣት የለም፣ በቱሪስትም መጎብኘት የለም ይላሉ። በገዳሙ ውስጥ መምህር የሆኑት አባ ፍሬ ስብሐት ሰጣርጌ፣
አሁን እንቦጩ አሁን ይሄ ያለበት እንቦጭ አለ አይደል? ውሃ ሲለቀዋል እሱ ውሃው ጥርት ያለ መሬት ብቻ እናገኛለን። ባህረሸሽ እሱን እየለቀለቅን እንዲህ ስንለቀልቀው ጤፍ እንዘራና እንለቀልቀዋለን። እሱን አጭደን ምን እንዘረዋለን? በቆሎ እንዘረዋለን። በቆሎውን አጭደን ደግሞ ሩዝ እንዘረዋለን። በአመት እንደዚህ ሶስት ጊዜ እናገኝበታለን። አሁን ይህ እንቦጭ ከመጣ ግን ሶስት አመት ጭርሱን አልዘራንም። ዘንድሮ አለርንም እንጂ አምና በመተማ ወርደን 120 ኩንታል ወደ ሀክር ይዘን መተን በዚያ ነው የከረምን ያለ። ለምነን ነው እንጂ ለምነን የበረሃው ሰው ሰጥቶን ባለሀብቶች 10 ኩንታል የሚሰጠናለ፣ 5 የሚሰጠናለ፣ 1 የሚሰጠናለ፣ በቁና የሚሰጠናለ እንደዚያ ብሎ ተጠራቅሞ በድምር 120 ኩንታል ሆኗል። አሁን ያንን ነው እየተመገበ ያለ። መናኙ
ጀልባዎቹን ይዞ ለመውጣት ለመግባት ያስቸገራቸው ነገር
ይኸው። አሁን ይሄ እየየሾ ነው። እስካሁን ድረስ ግድ አድርጎ ይዟል። ጉብኝት እንደዚህ መጥቶ እኮ አላስጠገቡ ሁሉ ተመልሷል። እና እየመለሰው ነው ውሃ መቅዳት። እስቲ እንግዲህ ከይ ላይ ውሃ እንዲተርጊስ ትቀጃለች። እንደገና ደግሞ ይሄ ቆሻሻው ውሃ ስትቀጁ ከጀሪካው ላይ ወደ ታይ ረግቶ እናገኘዋለን። እና ያንን ነው የምንጠጣው ማለት ነው። እና ብዙ በሽተኛ ሁላ አድሮበታል እኮ መናኙ ማለት ነው። በዚህ ያሉት አረጋውያን ያንን ሽማግሌዎችን ደግሞ ጥለን መሄድም አንፈልግም። እንግዲህ እኔ አሁን ዳጋ በህድ በዚያ በህድ ይቀበሉኛል። ግን ከ60 ከ70 የማያንሱ እናቶች አባቶች አሉ፣ ስራ የማይሰሩ ማለት ነው። በስራው በጠቅላላው ግን ከ160 በላይ ነው። መነኮሳቶቹ ያለን እና አሁን ያ እየተደናገጠ ነው። እንዴት ለምነንስ እንዴት እናደራለን? ስራ አልቦንስ እንዴት ቁጭ እንላለን? የሚል ድንጋጤ ያድሮበታል። አሁን የመምጣት አርዲት ወደዚህ የመምጣት እንትንም የለውም። ምክንያቱም ይህንን እያየ አይመጣም ወደዚህ አርዲት፣ ወደ ዳጋ ወደ ክብራ ነው እየሄደ ያለ።
በተደጋጋሚ ከእምቦጭ አረም የጸዳ ጣናን መቼ ነው የምናየው የሚለውን ጥያቄ አንስተናል። አሁንም ይህን ጥያቄ እናነሳለን። ከሰሞኑ የአዲስ አበባ ከተማ አስተዳደር የለገሰውን 10 ሚሊዮን ብር ሳይጨምር እንኳን በተለያዩ ጊዜያት በሀገር ውስጥና በውጭ ሀገር ከሚኖሩ ኢትዮጵያውያን በእምቦጭ አረም ስም የተሰበሰበው ገንዘብ የተደረሰ በማለት የክልሉን የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተርን ዶክተር በላይነህ አየለን ጠየኳቸው።
የጣና ትረስት ፈንድ የሚል አቋቁመናል። በአዋጅ በቦርድ የሚመራ ነው። በቦርድ ውሳኔ ገንዘቡ የሚንቀሳቀስ ነው። የ2010 እቅዳችን ገንዘብ ማሰባሰብ ነበር። በእቅዳችን መሰረት ስኬታማ ነን። 5 ሚሊዮን እንሰበስባለን ብለን አቅደን ወደ 32.8 ሚሊዮን መሰብሰብ ችለናል። ይህን ገንዘብ ለመጠቀም እንድንችል እቅድ አቅርበን የብዙ አስተያየቶች ተሰጥቶናል። እነዛን አስተያየቶች አካተን በሚወሰንልን ተግባራዊ እናደርጋለን። ዋና ዋናዎቹ የሚውልበት ተጨማሪ ማሽን መግዛት፣ ይህን ለሚሰሩ ሰዎች ደጋፊ ተሽከርካሪዎች መግዛት፣ ለአርሶ አደሮቹ ሳሙናና ቫዝሊን መግዛት፣ የጥንዚዛ ማራቢያ ቦታዎች ማቋቋም፣ የመንገድ ጠረጋ ማካሄድ እና የመሳሰሉት ከዚሁ ከእምቦጩ ጋር የተያያዙ ስራዎች ነው የሚወሰኑት። ስለዚህ ይሄ በእቅዳችን መሰረተኛ እየሄድን ያለ ነው ማለት ነው።
በጣና ሐይቅ ላይ የተከሰተው የእምቦጭ አረም በሐይቁ ዙሪያ ያሉ የ11 ቀበሌ ነዋሪዎችን ሕይወት አደጋ ላይ እንደጣለ ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ደግሞ በጠቅላይ ሚኒስትር አብይ የአውሮፓ ጉብኝት ተፈጠረ በተባለ የመስተንግዶ ችግር የጀመርነው ውይይት ይቀጥላል።
የኢትዮጵያውያንና ትውልደ ኢትዮጵያውያን ኅብረት የተባለው ቡድን ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ ተጉዘው ከኢትዮጵያውያን ጋር በተገናኙበት መድረክ ዝግጅትና መስተንግዶ ወቅት ታይተዋል ያላቸውን ችግሮች ዘርዝሯል። ቡድኑ ባለፈው ቅዳሜ ያወጣውን ጋዜጣዊ መግለጫ ተንተርሶም የአሜሪካ ድምፅ ራዲዮ በመግለጫው የተነሱትን በጀርመን የኢትዮጵያ ኤምባሲና የፍራንክፈርቱን ጄኔራል ቆንስላ ጽሕፈት ቤት ኃላፊዎች አነጋግሯል። በትላንት ምሽቱ ዝግጅታችን አሉላ ከበደ የቡድኑን ጥያቄዎች ይዞ በጀርመን የኢትዮጵያ አምባሳደር ኩማ ደመቅሳንና የፍራንክፈርቱን ጀነራል ቆንስላ ጽሕፈት ቤት ኃላፊ አቶ ምህረተ አብ ሙሉጌታን አነጋግሮ የመጀመሪያውን ክፍል አሰምቶናል። ለምሽቱም ቀሪውን ይዞ ቀርቧል። እልባት ካደረገበት ይጀምራል።
ቡድኑ ወደፊት ባሉ ሁኔታዎች ላይም በመግለጫው ያካተተውን እንመልከትና ወደፊት ሊኖሩ ይገባል በሚል ያነሳቸውን ከእናንተ አስተያየት ጋር እናዛምድ። ከዚህ ቀደም ኤምባሲዎች የሚከተሉት ሳደድ ያለውን ፖሊሲ፣ በፖለቲካና በቋንቋ የሚከፋፍል ያለውን አሰራር እንዲቆም ይጠይቃል። ጤናማና በዜግነት ላይ የተመሰረተ ግንኙነት እንዲኖረን እንፈልጋለን ይላል በመላው አውሮፓ የኢትዮጵያውያኖችና ትውልደ ኢትዮጵያውያን ኅብረት የቡድኑ አስተባባሪ አቶ ስዩም ሀብተ ማርያም ለአሜሪካ ድምጽ የሰጡትን በዚህ ላይ የሚያነሱትን ላሰማና አስተያየቶቻችሁን ልውሰድ።
ኤምባሲው ጋር ጤናማ በዜግነት ላይ የተመሰረተ ግንኙነት እንዲኖር እዚህ ሀገር ከፍተኛ የሆነ የገንዘብ አቅምም እውቀትም አገሪቱን ሊጠቅም የሚችል ነው። ኤምባሲው እስካሁን ድረስ ይሰራበት የነበረው የማሳደድ ፖሊሲ ነው። አወቃቀሩም በእንደዛ አይነት ላይ ያለ ነው። በቋንቋ ማህበረሰብ እየለያዩ መጥራት፣ ማንኛውም ኢትዮጵያዊ የሆነ ትውልድ ኢትዮጵያዊ የዜግነት ግዴታውን መወጣት እንዲችል እንደ ድልድይ ሆኖ ነው ኤምባሲው ማገልገል ያለበት እንጂ በፖለቲካ መከፋፈል፣ ግሩፕ እየለያየ መጥራት፣ ኢትዮጵያኖች መካከል አለመግባባት መፍጠር፣ ይሄ የኤምባሲው ስራ ሊሆን አይገባውም።
አምባሳደር ኩማ አርሶን ላስቀድም በዚህኛው አስተያየትና ከዚህ ቀደም ይሰራበት ነበር የሚለውን ቀደም ብሎ እንድትከታተላችሁ ተጠበቅ አድርጎ የተቸው ቡድን ወደፊት ሊኖር የሚገባውንም በሰማችሁት መልኩ መቀጠል አለበት ይላል። ምን አስተያየት ይሰጣሉ?
አቶ ስዩምን በግልም አውቃቸዋለሁ። በግል በተለያየ ጊዜም ተነጋግረናል። አንዳንድ ገንቢ አስተያየቶችንም ይሰጣሉ። ለወደፊት መስተካከል አለበት የሚሉትን ጉዳዮችን በግል ይሰጣሉ። 100% ተግባብተን መስራት የጀመርን ይመስለኛል። ባለፈው ጊዜ ችግር ነበረ አልነበረም የሚለውን ጉዳይ በሚመለከት ምንም ጥያቄ የለውም። ኤምባሲዎች ከትውልድ ኢትዮጵያውያን ጋር የሚሰራው ስራ ደካማ ነበረ። እንዲያውም እንደ ኦሮሞ ብሔር እንደ አማራ የመሳሰሉት ኤምባሲው ጋር የማይደርሱበት የተወሰኑ ብሔር አባላት ብቻ የሚገኙበት ለአብዛኛው ኤምባሲዎች ማለት ነው። ይሄ ሞላ ጎደል ሁሉንም ማለት ይቻላል እኔ በስራ አጋጣሚ ስለማውቅ። ስለዚህ ያቺኙነት እንዲቆም ኤምባሲው የሁሉም ቤት መሆኑን አገራችን የሁላችንም መሆኗን ሁላችንም አንድ ላይ ሆነን የአገራችንን ልማትና እድገት ማፋጠን እንደሚኖርብን በአሁኑ ሰዓት ያካለፈው ትምህርት ተምረን በአንድነት መንቀሳቀስ ይኖርብናል የሚል ጽኑ እምነት አለን በእኛም በኩል። ይሄ ሲባል ከኛ ሳይድ አሁን የተጀመሩ ስራዎች ምንድናቸው? ካለፈው ምን የተሻሻሉ ነገሮች አሉ? የሚባለውን ደግሞ በተጨባጭ ማየት ያስፈልጋል። ካለፈው ነገር ብቻ በመነሳት አሁንም መተቸት ተገቢ አይመስለኝም። የኔ ያልሆነውን ችግር ሰው ቢሰጠኝ አልቀበልም። የኔ የሆነውን ችግሬ ካለፈው ችግር ተመስ ደግሞ በትክክል ወደፊት ለመንቀሳቀስ ጥረት አደርጋለሁ። ያለፈውን ችግር ላለመድገም ደግሞ በቅንነት አብረን መስራት አለ። በሀቅና በተጨባጭ ላይ ተመስርተን አብረን መስራት አለ። የምንሰራው እኮ ለአገር ነው። ሁላችንም ዞሮ ዞሮ ግቡ አንድ ነው። ስለዚህ ከሁሉም ሳይድ ነው፣ ከኤምባሲ አንጻር ያሉት፣ ከፍራንክፈርት ከኮንሲል አንጻር ያሉት ችግሮች ኢትዮጵያውያንና ትውልደ ኢትዮጵያውያን ጭምር እየታገሉ የሀሳብ ልዩነት ካላቸው ደግሞ የሀሳብ ልዩነቶቻቸውን ይዘው ነገር ግን በሚያገናኙት ሁለት መሰረታዊ ጉዳዮች በአገርና በሕዝብ ጉዳይ ላይ እየተወያዩ በሰለጠነ መንገድ ልዩነቶቻቸው እንደተጠበቁ ሆኖ በቅንነትና አስተማሪ በሆነ መንገድ አብሮ ሊሰሩ ይገባል። ያለፈውን ላለመድገም አሁን ከስህተታችን ተምረን ወደፊት የተስተካከለ ግንኙነት እንዲኖረን ሁላችንም መቀራረብ ይኖርብናል በሚል ነው አሁን በዚህ ስራ ላይ ሁሉም ኮሚቴ ለማሳተፍ ጥረት ተጀምሯል። ይሄ ጅምር ነው። ወደፊት ይሄን አጠናክረን እንቀጥላለን። ነገር ግን ሁለቱ ከአንድ ወገን ብቻ ደግሞ አይሆንም። ከዛም ሳይድ ከሌላውም አንሳር ምን ፍጹምነት የለምና እሱንም ማየትና በቅንነት ተጓብቶ መስራት በቀጣይ ሊተኮርበት የሚገባ ጉዳይ ነው የሚል እምነት ነው ያለኝ።
መልካም። የመጨረሻውን እድል አቶ ምህረት ለርሶ ልስጥ። አምባሳደር ኩማ ደምቅሳ በሰጡት ላይ ተጨማሪ ይሆናል የሚሉት ካለ ባጭሩ።
ክቡር አምባሳደር ያሉት እንዳለ ወስጄ መጨመር የምፈልገው ጉዳይ ምንድን ነው፣ አሁን አስተያየት የሰጡት ባልደረባ ጋራ በቅርበት ቅድም እንደተባለው ለመስራት በማሰብ እሳቸው የሚያስተባብሩ ከዚህ በፊት ከኤምባሲው ጋራ ቅርበት ያልነበራቸው ኮሚቴ አባሎች እንዲሆኑ እዚሁ ለክቡር ጠቅላይ ሚኒስትር ዝግጅት በምናደርግበት ጊዜ በሴፕቴምበርና በኦክቶበር ወር ላይ ስቱትጋርት ድረስ እየሄድን ኮሚቴ መስርተን አብረን ነው ስንንቀሳቀስ የነበረውና ይሄ ነገር አንድ ማሳያ ነው። ቅድም ክቡር አምባሳደር እንዳሉት ለሀገራችንና ለሕዝባችን እኛ ከዚህ በፊት ልዩነት ነበረን ወይም ደግሞ ከዚህ በፊት አንስማማ በሚል አግለን የመሄድ አቋምም ወይም አካሄድ የለንም። ለክቡር ጠቅላይ ሚኒስትርም ዝግጅት ጊዜ በአብዛኛው ኮሚቴ ውስጥ ዋና አስተባባሪ ኮሚቴ ውስጥ ገብተው ሲንቀሳቀሱ የነበሩት ከዚህ በፊት ከኛ ጋራ በቅርበት የማይሰሩ ወይም ደግሞ እንደ ተቃዋሚ እኛን ሲቃወሙ የነበሩ ግለሰቦች ናቸውና እኔም ማከል የምፈልገው አሁንም አንድ ጋር ሆነን ተቀራርበን ችግሮች አይኖሩም ማለት አይደለም። ነገር ግን ችግሮቻችንን በሀቅና በቅንነት በእውነት ላይ በተመሰረተ ውይይት እያደረግን እስከሄድን ድረስ ለሀገራችን ማንኛውም ህብረተሰብ አስተዋጽኦ ማድረግ አለበት፣ ማስተዋጽኦ ማድረግ ይፈልጋል። እዚህ ያለው ውጪ በተለይ በጀርመን ያለውን ኢትዮጵያዊ በጋራ ይዘን መሄድ የምንችልበት ሰፊ እድል ስላለ ተባብረን መስራት እኛም ፍላጎታችን ነው። በራችን ክፍት ነው። ለክሪቲሲዝም ሆነ አብሮ ለመስራት ዝግጁ ነን ለማለት ነው የምፈልገው።
መልካም፣ አመሰግናለሁ። አምባሳደር ኩማ ደምቅሳ በጀርመን የኢትዮጵያ አምባሳደር፣ አቶ ምህረት ሙልጌታ በጀርመን የፍራንክፈርት ቆንስላ ጀኔራል ጽህፈት ቤት ኃላፊ፣ ቀደም ሲል በመላው አውሮፓ ኢትዮጵያኖችና ትውልደ ኢትዮጵያውያን ህብረት የተባለው ቡድን የሰጠውን ጋዜጣዊ መግለጫና ቅሬታ አስመልክቶ ለሰጣችሁኝ ምላሽ አመሰግናለሁ። ተስፋ አድርጋለሁ ሌሎች ጥያቄዎችን በሚነሱ ጊዜ እንዲሁ ለጥያቄዎቻችን ፈጣን ምላሽ በመስጠት ትተባበራላችሁ። ለአሁኑ እግዜር ይስጥልኝ ለጊዜያችሁ።
እኛም እናመሰግናለን። እናመሰግናለን።
በራችንን ማንኳኳት ትችላለህ። ደህና
እንግዶቹን አሉላለም እናመሰግናለን። በተለይ እንግዶቻችን በራ እንኳኩ ይከፈታል ብለውናል፣ እናመሰግናለን ስለ ትብብሩ። በነገራችን ላይ አድማጮች፣ በመላ አውሮፓ የኢትዮጵያውያንና ትውልደ ኢትዮጵያውያን ህብረት አሁን ከመሸ አንድ መግለጫ ልኮልናል። ለዜና ወይም ለፕሮግራም የሚበቃ ከሆነ አይተን ሌሎቹንም ሁሉንም ክፍሎች ያካተን አንድ ዝግጅት ለማቅረብ እንሞክራለን። የማጠቃለያ ዜና እናነባለን። በዛሬው ዕለት በነቀምቴ ከተማ ታላቅ ህዝባዊ ሰልፍ መካሄዱን ነዋሪዎችና የምዕራብ ወለጋ ጸጥታ ቢሮ ለአሜሪካ ድምፅ አፋን ኦሮሞ ገልጠዋል። በምዕራብ ወለጋ ዞን በሃሮሊሙ ወረዳ ልዩ ስሙ ሃርቁምቤ በሚባል ቦታ ከቤኒሻንጉል ጉሙዝ በመጡ ታጣቂዎች በተወሰደው ጥቃት ከትናንት በስቲያ 11 የኦሮሚያ አድማ በታኝ ፖሊሶች መገደላቸውን፣ ሌሎች መቁሰላቸውንና ከዚያ በፊትም ወደ 2 ለሚጠጉ ወራት የተፈጸሙትን ግድያዎችና የቤት ንብረት ውድመቶችን በመቃወም ሰልፍ እንደወጡ ነው የሰልፉ ተሳታፊዎችና የምዕራብ ወለጋ የጸጥታ ቢሮ ኃላፊ አቶ ታከለ ቶለሳ የተናገሩት። የፌዴራል መንግስትና የኦሮሚያ ክልላዊ መንግስት ለዚህ ግድያና ውድመት ከፍተኛ ትኩረት ሰጥቶ ወንጀለኞችን ለሕግ እንዲያቀርብ ነው ሰልፈኞቹ የተማጸኑት። ለተቀሩት ዜና ሰሎሞን።
በሶማሌ ክልል ጅግጅጋ ከተማ በሚገኘው ወህኒ ቤት እጅግ አሰቃቂ በተባለው በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዚደንት ይፋ አድርገዋል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር ተጠርጣሪዎቹን ሕግ ፊት ለማቆም የሚቻላቸውን ሁሉ ለማድረግ ቃል ገብተዋል። በአማራ ብሔራዊ ክልላዊ መንግሥት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የሚመራ ከፍተኛ የልዑካን ቡድን የፊታችን ቅዳሜ እዚህ ዋሽንግተን ዲሲ እንደሚገባ ተገለጸ። ይህን የገለጸው በተለያዩ የአሜሪካ ግዛቶች የሚካሄዱ ሕዝባዊ ውይይቶችን የሚያስተባብረው ኮሚቴ ትላንት ማታ እዚህ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ በሰጠው ጋዜጣዊ መግለጫ ነው። ከ400 በላይ የሚሆኑ የመን ያሉ ኢትዮጵያውያን ፍልሰተኞች በያዝነው ሳምንት ማብቂያ ላይ ወደ ሀገራቸው እንዲመለሱ ይደረጋል ተባለ። ዓለም አቀፍ የፍልሰተኞች ድርጅት አይኦኤም ኢትዮጵያውያንን ወደ ሀገራቸው መመለሱን እንዲቀጥል ይሁንታ ያገኘው ከሶስት ዓመታት በኋላ ለመጀመሪያ ጊዜ ነው ተብሏል። በሳውዲ አረቢያው ጋዜጠኛ በጃማል ካሾጊ መገደል አሁንም ድረስ እንዴቱ ያልበረደላቸው አብዛኞቹ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ዛሬ በምክር ቤት ውስጥ ከውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ እና ከመከላከያ ሚኒስትሩ ጂም ማቲስ ማብራሪያ ተሰጥቷቸዋል። ዩናይትድ ስቴትስ የካሾጊ ገዳዮች ማንነት ታውቆ ለፍርድ እንዲቀርቡ ጥረት እያደረገች ቢሆንም ሳውዲ አረቢያ በመካከለኛው ምስራቅ ሰላምና መረጋጋት እንዲፈጠር የምትጫወተው ጠቃሚ ሚና ቸል ሊባል አይገባም ሲሉ መከላከያ ሚኒስትሩ ጂም ማቲስ አስረድተዋል። የማጠቃለያው ዜና ይኸው ነው።
አሁን ደግሞ ቴዎድሮስ ታደሰ ነው እንደ ጅረት ውሃ የሚለው ርዕሱን በደንብ ሳሊዝ እንደ ቅድሞ አልዘባረቅም። ቅድም ታይ ዘገየሽ ተው ዘገየ ላለሁ ብዬ ያ ነገር ነው የተናገርኩት። ይቅርታ ጠይቃለሁ። ቴዲ ይቀጥላል። እኛም በዚሁ እንሰናበታለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ያስተናገድካችሁ አዲሱ አበበና
ሰለሞን ክፍሌ ነን።
ቀጥሎ ከሙዚቃው በኋላ ማለት ነው የትግርኛ ፕሮግራማችን ይሰማል። በእኛ በኩል ሰላም፣ ደህና ደሩ።
Yeah, yeah, yeah. Good day, 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 good day